የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሰኔ አምስቱ ውጊያ ኤርትራ 18 ወታደሮች እንደሞቱባት ፕሬዚዳንት ኢሳያስ አፈወርቂ ተናገሩ።
በዚህ አጋጣሚ መብፅዓናን ናጽነትን ሰማዕታትናን አሐዲስናን ናሐየልና
በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትላንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለግ
United States, including our missions in both capitals and our mission to the UN in New York, continue to engage with both Ethiopia and Eritrea.
United States, በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግስት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች።
ዩናይትድ ስቴትስ ከኢትዮጵያ ጋር የሚከናወኑ የድንበር ግጭቶችን ተቆሰቁሳለች ስትል ኤርትራ ያወጣችውን መግለጫ እውነታ የለውም ስትል ዋሽንግተን ካስታወቀችበት የሰማችኋቸውም የውጭ ጉዳይ ሚኒስትር ቃል አቀባይ ጆን ኪርቢ ከተናገሩት የተወሰደ ነው። የሁለቱንም ዝርዝር በዕለቱ አብይ ርዕስ እናቀርባለን።
ከምሽቱ ዜና መካከል ደግሞ በኬንያ መንግስትና ተቃዋሚዎች ንግግር ይዘዋል። በሌላ በኩል ደግሞ ኬንያ ውስጥ ነውጠኞች 5 የፖሊስ መኮንኖችን ገደሉ። እንደ አውሮፓ አቆጣጠር ያለፈው 2015 ዓመት ምርት በዓለም ውስጥ ከፍተኛ ቁጥር ያላቸው ስደተኞች መፈናቀላቸው ተዘገበ የሚሉ ይገኙባቸዋል።
ዛሬ ዕለቱ በዓለም ዙሪያ በስደት የሚንገላቱ ሚሊዮኖች የሚታሰቡበት ዓለም አቀፍ የስደተኞች ቀን ነው። በርዕሰ ጉዳዮቹ ዙሪያ ያተኮሩ በርከት ያሉ ዘገባዎችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራት አድማጮቻችን። ሰኞ 13 2008 ዓ ም አስተናጋጆቻችሁ አሉላ ከበድና
አዲሱ አበበንን፣ አቀናባሪው ንጉሡ ታምሬ፣ የስርጭት መሐንዲሱም አብሮ አለ። እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የዓለም ዜና። በኬንያ የአገሪቱን የምርጫ ኮሚሽን እንደገና በአዲስ ለማዋቀር ዋናው የተቃዋሚ ፓርቲና መንግሥት ንግግር ይዘዋል። ዛሬ ታቅዶ የነበረው ጎዳና ላይ የተቃውሞ ሰልፍም ውይይቱ በመቀጠሉ ምክንያት ተሰርዟል። ቀደም ሲል በተካሄዱ ሰልፎች የአምስት ሰዎች ሕይወት መጥፋቱም ተዘግቧል። ከናይሮቢ ሌኒ ሩፍጋን ያደረሰን አጭር ሪፖርት አለ፣ ሶሎሞን ክፍሌ ያቀርበዋል።
የኬንያ ዋናው ተቃዋሚ ፓርቲ ኮርድ ትላንት ከመሸ የላከው መግለጫ በከፊል ሲነበብ በኮርድና በገዢው ጁብሊ ጥምረት ፓርቲ መካከል የምርጫ ኮሚሽኑን ጉዳዮችና የምርጫ ሂደቶችን በተመለከተ ከስምምነት ለመድረስ እንደሚቻል ምልክቶች አሉ ይላል። የታቀዱ የጎዳና ላይ የተቃውሞ ሰልፎችም ላልተወሰነ ጊዜ ተሰርዘዋል ሲልም መግለጫው አክሏል። የተቃዋሚ ፓርቲ ኮርድ የምርጫ ኮሚሽኑን ለጁብሊ ጥምረት ያደላል ሲል በመክሰስ እንደገና በአዲስ እንዲቋቋም ጠይቆ ላለፈው አንድ ወር ግድም የተቃውሞ ሰልፍ ሲያካሂድ ቆይቷል። ባለፈው አርብ 8 የኬንያ ሕግ አርቃቂዎች ማለትም 6 ከተቃዋሚው 2 ከገዢው ጥምረት ፓርቲ ፍርድ ቤት ቀርበው እንደነበር ሲታወስ፣ የቀረበባቸው ክስም በተለያዩ ሕዝባዊ ስብሰባዎች ላይ ሕዝብን ለአመፅ የሚያነሳሱ አስተያየቶችን ሰጥተዋል የሚል ነበር። ፍርድ ቤቱ በዋስ ለቋቸዋል። በ2007ቱ የኬንያ ድኅረ ምርጫ ሁከት ከ1100 በላይ ሰዎች ሲገደሉ 600,000 የሚሆኑ ተፈናቅለዋል። ፒተር አሌንጎ የጸጥታ ጥናት ተቋም ባልደረባ ናቸው። ፍርድ ቤቶች የሀገሪቱን ሕግ ማስከበር ከቻሉ ወንጀሎች ይወገዳሉ ይላሉ።
ፍርድ ቤቶች ጠንክረው ለእነዚህ ጉዳዮች ትርጉም ያለው መፍትሔ ካስገኙ፣ ከጥላቻ አራጋቢዎችና የእርስ በርስ ጦርነት መጫር ከሚፈልጉ ወገኖች የሚፈጠረውን ስጋት ማስወገድ ይችላሉ።
በኬንያ የተቃዋሚ ፓርቲና የገዢው ጥምረት 14 ሰዎች ያሉበት ኮሚቴ አቋቁመው ለውጥ ማምጣት በሚቻልባቸው መንገዶች ላይ እየሰሩ ነው። ውጤታማ ድምዳሜ ላይ መድረስ የሚቻለው ግን ሁሉንም አሳታፊ ሂደት ሲኖር ብቻ ነው ሲሉ ፒተር አሌንጎ የጸጥታ ጥናት ተቋሙ ባልደረባ ይመክራሉ።
በሌላ የኬንያ ዜና የአልሻባብ ነውጠኛ እስላሞች መሆናቸው የሚጠረጠር አማጽያን ሰሜን ምስራቅ ኬንያ ውስጥ በአንድ የወታደሮች ኮንቮይ ላይ በከፈቱት ጥቃት 5 የፖሊስ መኮንኖች መሞታቸው ታወቀ። ፖሊሶቹ ሶማሊያ ድንበር አቅራቢያ ኤልዋ ከተማ አካባቢ ለሚገኝ አውቶቡስ ከለላና ጥበቃ እየሰጡ እንደነበረም ታውቋል። የማንዴራ ቀበሌ ገዢ አሊ ሮባ በትዊተራቸው ዲም ውስጥ ዛሬ ማለዳ የደረሰውን የአልሻባብ አማጽያን ጥቃት በጽኑ እናወግዛለን ብለዋል። ዋና መቀመጫውን ሶማሊያ ውስጥ ያደረገው የአልቃይዳው ተባባሪ ቡድን አልሻባብ አልፎ አልፎ ኬንያ ላይም የሽብር ጥቃት ማካሄዱ አልቀረም። በሶማሊያና በኬንያ ፖሊሶች መካከል መናበብ ባለመኖሩ በሁለቱ አገሮች አዋሳኝ ድንበሮች ላይ ያለው የደህንነት ጥበቃ ደካማ መሆኑ ይነገራል።
እንደ አውሮፓውያን የዘመን አቆጣጠር ባለፈው 2015 ዓ.ም በዓለም ዙሪያ ከመኖሪያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የበለጠ መሆኑን አንድ አዲስ የጥናት ዘገባ አመለከተ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በዛሬው የዓለም የስደተኞች ቀን ባወጣው የጥናት ዘገባ መሰረት በዓመቱ በተለያዩ የዓለም አካባቢዎች በግጭቶች ለስደት የተዳረጉ በዚህም ምክንያት በአገር ውስጥ የተፈናቀሉ ሰዎች ብዛት በከፍተኛ ደረጃ ሊያሻቅብ ችሏል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታዬ ይዛ ቀርባለች።
ባለፈው የአውሮፓውያን ዓመት ስንት ሰው ቤት ንብረቱን ጥሎ ከቀየው ተፈናቀለ? አዲሱ ሪፖርት እንደሚለው 65.3 ሚሊዮን፣ ከዚያ ከቀደመው ዓመት በ5 ሚሊዮን ገደማ ይበልጣል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ እንዳመለከቱት አሁንም በጦርነትና በሚደርስባቸው መሳደድ ምክንያት ብዙ ሰዎች መኖሪያቸውን ጥለው ይነግዳሉ። ወቅቱ ደግሞ ጥገኝነት ፈላጊ እንዳይመጣብን ብለው ድንበራቸውን የሚዘጉ ሀገሮች ቁጥር እየጨመረ የመጣበት መሆኑን ያስታውሳሉ ፊሊፖ ግራንዴ።
24 people displaced every minute. Two-thirds of the forcibly displaced.
በእያንዳንዷ ደቂቃ 24 ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከነኚህ ውስጥ 2/3ኛውን ቁጥር የሚይዙት ደግሞ የሀገር ውስጥ ተፈናቃዮች ናቸው። 90% የሚሆኑት ከደሃና መካከለኛ ገቢ ካላቸው ሀገሮች የሚፈናቀሉ ናቸው። በሀብታም ሀገሮች ይህ ሁኔታ አያጋጥምም።
በዓለም ዙሪያ ካሉት 21 ሚሊዮን ስደተኞች ውስጥ ግማሹ የሶስት ሀገሮች ሰዎች መሆናቸውን ነው ሪፖርቱ የደረሰበት። የሶማሊያ፣ የአፍጋኒስታንና የሶሪያ ዜጎች። ከስደተኛው 50% ልጆች ናቸው። በስደቱ ወቅት ከወላጆቻቸው የተነጣጠሉ ብዙዎች አሉባቸው። ባለፈው ዓመት በየአገሩ ከቀረቡ የጥገኝነት ማመልከቻዎች ውስጥ 98,000 ከወላጆቻቸው የተነጠሉ ልጆች መሆናቸውን ሪፖርቱ ያወሳል። ይህ አሃዝም ከምን ጊዜው ትልቁ እንደሆነም ይጠቁማል።
Then there are crises like South Sudan that have also gone through different phases.
ከፍተኛ ቀውስ የታየባቸው እንደ ደቡብ ሱዳን የመሰሉ አገሮችም አሉ። አለመታደል ሆኖ አሁንም ይህ ቁጥር በመጨመር ላይ ነው።
አውሮፓ ከፍተኛውን የመገናኛ ብዙሃን ትኩረት ተያዝ እንጂ እንደውነቱ ከሆነ ግን በዚያ ያለው የስደተኛ ብዛት ከማናቸውም የዓለም አካባቢ ዝቅተኛ መሆኑን ነው የዩኤንኤችሲአሩ ሪፖርት የሚያመለክተው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ያሰርኳቸውን ሁለቱን አሜሪካውያን ስለ መፍታት የሚደራደረው የቀድሞው ታጋችና ሚስዮናዊው ኬነት ቦዬ በፒዮንግያንግ ላይ የሚያሰሙትን አጸያፍ ቃላት መጠቀም ሲያቆሙ ብቻ ነው አለች ሰሜን ኮሪያ። ባይ የጀመሩትን የስም ማጥፋት ቃላት መጠቀም ከቀጠሉ በወንጀል የታሰሩት አሜሪካውያን የሚያገኛቸው ቅጣት አሳዛኝና ዳግመኛ እግራቸውን ወደ አገራቸውን እንዳያነሱ የሚያደርጋቸው ይሆናል ሲል የሰሜን ኮሪያው መንግስታዊ ራዲዮም ዘግቧል። ባይ እንደ አውሮፓ አቆጣጠር በ2014 ነው ከሁለት ዓመት እስራት በኋላ ከሰሜን ኮሪያ የተለቀቁት። የተከሰሱትና በከባድ የጉልበት ስራ ላይ የተጣሉት ለ15 ዓመታትም እስራት የተፈረደባቸው የሰሜን ኮሪያ መንግስት ለመገልበጥ አሲረዋል ተብለው ነው። አሁን ደግሞ ሰሜን ኮሪያ ውስጥ ሁለት አሜሪካውያን ታግተውና በከባድ ስራ ተጠምደው ይገኛሉ።
በጋራ ድንበራችን ዙሪያ የውጤታማ አስተዳደር መኖር ሽብርተኝነትን ለመቋቋም ሰላማዊና ጠንካራ የግንኙነት መስመሮችን ለመመስረት ወሳኝነት አለው ስትል ፓኪስታን አስታወቀች። 6 አባላት የሚገኙበትና በምክትል ውጭ ጉዳይ ሚኒስትሩ ሄክማት ካሊል ካርዛይ የሚመራ የአፍጋኒስታን ልዑካን ቡድን ከፓኪስታን አቻዎቻቸው ጋር ለመወያየት ዛሬ ሰኞ ነው ኢስላማባድ የገባው። ይህ የሁለቱ ወገኖች ውይይት የተጀመረው የፓኪስታን አዲስ የቶር ካምበር ግንባታ የቀሰቀሰውና ደም መፋሰስ ወይም ደም ያፋሰሰ ግጭት ለቀናት ያህል ከተካሄደ በኋላ ነው። በሁለቱ ወገኖች ልዑካን መካከል የተካሄደ ውይይት በመግባባትና በመተባበር ብሎም የጋራ ድንበሮቻቸውን ችግሮች በመፍታት ዙሪያ ያተኮረ መሆኑን የፓኪስታን የውጭ ጉዳይ ሚኒስትር መግለጫ አመልክቷል።
በመጨረሻም አፍጋኒስታን ውስጥ ዛሬ ሰኞ ማለዳ ላይ በተለያዩ ስፍራዎች የደረሱ ሁለት የቦምብ ፍንዳታዎች ቢያንስ 24 ሰዎች መሞታቸው፣ በዚያም ደግሞ 40 ሰው መቁሰሉ ተገለጠ። ፍንዳታውን ካቡል ከተማ ውስጥ በአንድ መለስተኛ የህዝብ ማመላለሻ አውቶቡስ ላይ ያደረሰው አንድ በእግሩ ይጓዝ የነበረ ወጣት ነው ተብሏል። የአፍጋኒስታን አገር ውስጥ ሚኒስትር በሰጡት ቃል ደግሞ በፍንዳታው 14 ሰዎች እንደሞቱ ነው የሚናገሩት። ታሊባን ደግሞ ለጥፋቱ ወይም ለጥቃቱ ኃላፊነት ወስዷል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ከንጉሱ ታምሬ ጋር ሆኖ የቴክኒኩን ስራ የሚያቀነባብረው ደግሞ
ቻን
ነው። በዓለም ዜና የጀመረው የዛሬ ሰኞ ሰኔ 13 2008 ፕሮግራም በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። በምሽት ስርጭታችን የተለያዩ የትንታኔ ርዕሶች አሉ። የዜና ዘገባዎችም እንዲሁ ቅንብሮች ተስተካክለው ይዘናል። ወደ ዕለቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ።
ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ ሁለትና ሶስት ዓመታት በአፍሪካ አንደኛ፣ በዓለም ደግሞ በአምስተኝነት ደረጃ የምትገኝበት ሁኔታ ነው ጽሑፉ የሚያሳየው።
በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ከአዲስ አበባ የተናገረውን ዘገባ ቆየት ብለን እናቀርባለን። ሌላ አንድ ቅምሻ እናክል።
ዘንድሮ አበቅቷል ማለት ነው። ዘንድሮ ድርቅ በዚህ በክረምት ውስጥ አይኖርም እና ድርቁ ያበቃበት ነው። ኤሊኖም ያበቃበት እና ወደ መደበኛው እየተመለሰ እንዳለ ማለት ነው። የባህር ወለል ሙቀትም ወደ መደበኛው እየተመለሰ እንዳለ ነው ማለት ነው።
የኢትዮጵያ ሜቴዎሮሎጂ አገልግሎት ምክትል ዋና ዲሬክተር አቶ ዱላ ሻንቆ ናቸው የሰማችኋቸው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አድማጮቻችን፣ አሁን ቀዳሚው የዕለቱ አብይ ርዕስ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሰኔ 15 ቀን በጾረና ግንባር ከኢትዮጵያ ጋር በተካሄደው ከባድ ውጊያ በኤርትራ በኩል 18 ወታደሮች እንደሞቱ ገልጠዋል። ፕሬዝዳንቱ በኢትዮጵያ በኩል ተገደሉ ስለተባሉት ወታደሮች ቁጥር የተናገሩት ባይኖርም ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ከ200 በላይ የኢትዮጵያ ወታደሮች መገደላቸውንና ከ300 በላይ ደግሞ መቁሰላቸውን ይፋ አድርጎ ነበር። በሌላ በኩል ዩናይትድ ስቴትስ ከኢትዮጵያ ጋር የሚከናወኑ የድንበር ግጭቶችን ትቆሰቁሳለች ስትል ኤርትራ ያወጣችው መግለጫ እውነታ የለውም ስትል ዋሽንግተን አስታውቃለች። ኤርትራ በበኩሏ ማስረጃ አለኝ፣ በቅርቡ ይፋ አድርጋለሁ ብላለች። የሰሞኑን የኢትዮጵያና የኤርትራ ዩናይትድ ስቴትስን ሁኔታ በተመለከተ ሄኖክ ዘማግዜር ቀጣይ ዘገባ አሰናድቷል።
በዛሬው ዕለት የኤርትራ የሰማዕታት ቀን ሲከበር ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ንግግር ሰኔ 5 ቀን በኢትዮጵያና ኤርትራ ድንበር በተካሄደው ውጊያ 18 ወታደሮች በመሞታቸው ቀኑን ከበድ ያደርገዋል ብለዋል።
በዚህ አጋጣሚ መብፅዓናን ናጽነትን ሰማዕታትናን አሐዲስና ናሐየልና
በዚህ አጋጣሚ የሰማዕታትን ቃልና ነጻነት አድሰን በማጠናከር ትላንት እሁድ የሰማዕታትን የአደራ ሰንደቅ ዓላማ ከፍ አድርገው የአስተማሪዎቻቸውን ፈለግ ለተከተሉ 18 መሥዋዕትነት የከፈሉ ጀግኖቻችን ኩራት ይሰማችሁ፣ በክብርም ይታወሱ።
በጾረና ግንባር በኩል ኢትዮጵያና ኤርትራ ባካሄዱት ውጊያ ከ200 በላይ የኢትዮጵያ ወታደሮችን ገድያለሁ፣ ሌሎች ከ300 በላይ የሚሆኑን አቁስያለሁ ስትል ኤርትራ ባለፈው ሐሙስ ማስታወቋ ይታወሳል። የኤርትራ መንግስት ሐሙስ ዕለት ባወጣው መግለጫ የሰጠው አሃዝ በነጻ ምንጭ የተረጋገጠ አይደለም። የኢትዮጵያ መንግስት ባለስልጣናት እኛ እያነባን ስላልሆነ ቁጥሩን መግለጽ አያስፈልገንም ሲሉ፣ ከኤርትራ በኩል የተሰጠው መግለጫ ተአማኒነት እንደሌለው ማስረዳታቸው ይታወሳል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም በኤርትራ በኩል ማስረጃ አለ ወይ በሚል ላቀረብንላቸው ጥያቄ የሚከተለውን መልስ ሰጥተዋል።
ማስረጃችን እኮ እኛ እኮ እዛ ጦር ሜዳው ላይ ነበር በአብዛኛውን። እኛ እኮ ደግሞ ጦርነትን ከዚህ በፊት ዛሬ አይደለም ጦርነትን የጦርነት አስከፊ ገጽታዎች የሰው ህይወት ይጠፋል በከንቱ፣ ንብረት ይወድማል በከንቱ፣ ገንዘብ ይጠፋል በከንቱ። ስለዚህ ዓለም ኪሳራውን እንዲያቀፉ የነገርነው ነው እንጂ ለፉከራ ብለን የምንነግረው ቃል አይደለም። ስለዚህ ከዚህ በፊት እንዴት እንደምንቆጥር እንዴት እንደምናየው የጦርነት ልምድ ስላለን ከዛ የተነሳ ነው እንጂ ለፉከራ የተደረገ አሃዝ አይደለም።
ልምዱ እንዳለ ሆኖ ግን ማስረጃ እንግዲህ ፎቶግራፎች፣ ቪዲዮ እስካሁን የወጡ አልተመለከትንም እና
ብዙ ጊዜ ይወጣል ላይወጣም ይችላል። ብዙ ሀገሮች እኮ አንዳንዴም እኮ እናንተ የስንት በሲሪያ ውስጥ እንደዚህ ሆነ፣ በአልሸባብ ይህንን ያክል ተገደለ፣ በኢራቅ ውስጥ ይህን ተገደለ፣ የተወሰኑ ቁጥሮች እኮ ናቸው የሚወጡት እንጂ በሙሉ ስዕል ጋዜጠኛው ያገኘዋል እና ያወጣዋል የሚል እኔ አይቼም ሰምቼም አላውቅም።
የኤርትራ መንግስት ባለፈው ሳምንት ማብቂያ ባወጣው መግለጫ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ወግና የድንበር ግጭቶችን ጥቅስ ትቆሰቁሳለች ስትል ያወጣችው መግለጫ እውነታ የለውም ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ዝርዝር መረጃዎችና ማረጋገጫዎችን ሳያቀርብ የኤርትራ የውጭ ጉዳይ ሚኒስትር ያወጣው መግለጫ ባለፈው እሁድ በሁለቱ ሀገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ዩናይትድ ስቴትስ ጥቅስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ከዝግጅት ክፍላችን ለቀረበው ጥያቄ በሰጡት መልስ
ዩናይትድ ስቴትስ including our missions in both capitals and our mission to the UN in New York continue to engage with both Ethiopia and Eritrea.
ዩናይትድ ስቴትስ በሁለቱም ሀገሮች መዲናዎች ባሉን ወኪሎችም ሆነ በኒውዮርክ በተባበሩት መንግስታት ድርጅት መልእክተኞቻችን ኢትዮጵያና ኤርትራ በትዕግስት ነገሮች እንዳይባባሱ እንዲሰሩ ጥሪ አቅርባለች።
Last week's United Nations Commission of Inquiry report on Eritrea recommended
ባለፈው ሳምንት የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን በኤርትራ ላይ ባቀረበው ዘገባ እንደተመለከተው የመንግስታቱ ድርጅትና የዓለም አቀፉ ማህበረሰብ እንደ አውሮፓውያን ዘመን አቆጣጠር በ2002 በኤርትራና ኢትዮጵያ የድንበር ኮሚሽን የተላለፈው ውሳኔ እንዲተገበር ይጠይቃል። እኛም ድንበሩ የሚካለልበት መንገድ እንዲፈለግ ለኢትዮጵያም ለኤርትራም ቃላቸውን እንዲያከብሩ ጥሪ እናቀርባለን።
በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም አርብ ዕለት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ዩናይትድ ስቴትስ ኢትዮጵያን በመጠቀም የድንበር ግጭቶችን ትቆሰቁሳለች በሚል የወጣውና በሁለቱ አገሮች መካከል በተካሄደው ውጊያና በሌሎች የድንበር ጉዳዮች ደግሞ ዩናይትድ ስቴትስ በጦር መሳሪያ አቅርቦት የተጠናከረ ጥቃት እንዲደርስ አግዛለች ሲል የወጣውን ሪፖርት ለዝግጅት ክፍላችን እንዲህ አብራርተዋል።
በዚህ በሰሞኑ አይደለም እኮ ዩናይትድ ስቴትስ እዚህ ግጭቶች ተገባች ረጅም ጊዜ አርጓል። ኢትዮጵያን ስትራቴጂክ ጓደኛ ብላ ጠርታ ማንኛውንም እርዳታ የኢኮኖሚን ይሁን የእህሉንም ይሁን የወታደራዊ መተጋገዙን ይሁን እየሰጠች ነው። ምክንያቱም ኢትዮጵያ አሜሪካንን ደግሞ እያገለገለቻት ነው። ወደ ደቡብ ሱዳንም የተላከችው በአሜሪካ ኢንስትራክሽን ነው። ወደ ሶማሊያም የገባችው አሜሪካ ትዕዛዝ ነው። ስለዚህ ይሄን ሁሉ እንደ አገልጋይ አድርገው ስለቆጠሩ ኢትዮጵያ ጋር ወግ ነው። ኤርትራን ለማዳከም መስራት ከጀመሩ አሁን አይደለም። ራሱ የድንበሩ ጉዳይ የተነሳው በፊትም በአሜሪካ ግፊት ነው። እሱ ብቻ አይደለም፣ እስካሁን ድረስ ሊተገበር ያልቻለው ኢትዮጵያ የማትወጣበት ምክንያት አሜሪካንን በመያዟ ነው። ይሄ ደግሞ እኛ የምንለው ዝም ብሎ ከአንጎላችን የምንለው ሳይሆን ዊኪሊክ ላይ በሙሉ ወጥቷል፣ በግልጽ ተሰፍሮ። ሳንክሽኑንም ራሱ እንዴት እናስገባላችሁ፣ እንዴት ይሻላችኋል፣ ምን ብንል ይሻላል ተብለው ተመካክረው የተደረገ ጉዳይ ስለሆነ ጉዳዩን የኤርትራና የኢትዮጵያን የያዙት አሜሪካ ናቸው።
ሁለተኛውን የዚሁ መግለጫ አረፍተ ነገር ብንመለከት በአንድ ላይ ያለ ነው። በድንበሩ ዙሪያ የጦር መሳሪያ እንቅስቃሴን በማገዝም ዋሽንግተንን ኤርትራ ትከሳለች። ዝርዝር መረጃ አላችሁ?
በዝርዝር መረጃ አለን። እንደ መግለጫው እንደሚለውም በአስፈላጊው ጊዜ በዝርዝር እናወጣዋለን ተብሏል። ይሄ እኮ አሁን ያልነው አይደለም። በሙሉ በግልጽ ማንኛውንም እርዳታ ለኢትዮጵያ ሊሰጧት እንደሆኑ ኦባማም አዲስ አበባ ሄዶ አድርገው ተናግሮታል። ዋይት ሀውስም ከዚህ በፊት ጠቅላይ ሚኒስትር ኃይለ ማርያም እና ኦባማ ባደረጉት ስብሰባ ላይም እንዲሁ አይነት ተገልጿል። ስለዚህ ይሄ አዲስ ነገር አይደለም ያልነው። እኛ አሁን ሚስጥሩን እያወጣ ነው እና ዓለም እንዲያውቀው የኢትዮጵያ ሕዝብም ይወቀው የኤርትራ ሕዝብም ይወቀው ብለን በግልጽ እየነገርን ነው። በየጊዜውም መግለጫችን ይወጣል ማለት ነው።
እንግዲህ ከበድ ያለ ወቀሳ ነው ያቀረባችሁት። ይህንን አስመልክቶ ደግሞ እንግዲህ በመረጃ መታገዝ አለበት። እንደዚህ አይነት መረጃ በሚወጣ ጊዜ ከአንድ ሀገር መንግስት ከአንድ ወገን በሚወጣ ጊዜ ምን መረጃ አላችሁ? ወደፊት እንገልጻለን ከማለት
እኮ እንገልጻለን ብለሃል። መረጃውን አሁን ከገለጽኩልህ ወደፊት እንገልጻለን ማለት እኮ በአማርኛ ወደፊት እንገልጻለን ማለት ነው። አሁን ከገለጽኩልህ እኮ አልገለጽኩልህም ማለት ነው።
አሁን ግን
ወደፊት እንገልጻለን ነው አማርኛውም የሚለው።
ለዓለም አቀፉ ማህበረሰብ እሱማ በመግለጫው ላይ በግልጽ ተቀምጧል። ለዓለም አቀፉ ማህበረሰብ ለሌሎችም እንደዚሁ እንግዲህ አንድ መግለጫ በሚወጣ ጊዜ ከአንድ ሀገር በመረጃ የተደገፈ መሆን አለበት። መረጃ አላችሁ ወይ?
ልክ ነህ። በመረጃ አለን። በመረጃ የተደገፈ ነው። ጊዜውን ጠብቀን ደግሞ እናወጣዋለን። እኛንን የያዝነው መረጃውን በመረጃችንን ደግሞ እናወጣለን ብለን ገልጸናለን።
በጣም ነው የማመሰግነው። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ለሰጡን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ ኢትዮጵያ ይወስደናል። ዓለም አቀፉ ህብረተሰብ አብዛኛውን ትኩረቱን በሶሪያ ላይ በማድረጉ በኢትዮጵያ በሚገኙ የጎረቤት ሀገሮች ስደተኞች ላይ አዎንታ ያልሆነ ተጽዕኖ ማሳደሩን አንድ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ ተናገሩ። የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ ራዲዮ እንደተናገሩት አገሪቱ ከ700,000 በላይ ስደተኞችን በተለይም ካምፖች በተለያዩ ካምፖች ውስጥ እያስተናገደች ነው ያሉት። ዓለም አቀፉ የስደተኞች ቀንም ከእነዚሁ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብረዋል። አቶ ክሱትም በስልክ ያነጋገረው ዘጋቢያችን እስክንድር ፍሬው ሲሆን በኢትዮጵያ ያሉ የጎረቤት አገር ስደተኞች ቁጥር እንዴት እየጨመረ እንደመጣ በሚያብራሩበት ይጀምራል።
በጣም አሻቅቦ ነበር ነው ወደ እኛ ሲመጣ በ2015 እና 2014 ስናወዳድር 2014 በጣም የበለጠ ስደተኞች በእርግጠኛ ቁጥር እጄ ላይ ባይኖር ብዛት ያላቸው ስደተኞች ደርሰዋል። ይሄም የደቡብ ሱዳን ግጭት የተቀሰቀሰበት ወቅት ስለነበረ እንደምታስታውሰው ዲሴምበር 2013 ደረጃቸው አቆጣጠር መጨረሻ ላይ ነው ግጭት የተከሰተው እና አብዛኞቹ የመጡት በ2014 እና በተወሰኑትም የ2015 ነበረ። ስለዚህ ከ2014 ሲወዳደር 2015 በጣም ብዙ ቁጥር የመጣበት ነው ብሎ ማለት አይቻልም። ዞሮ ዞሮ ግን ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ 2-3 ዓመታት በአፍሪካ አንደኛ፣ በዓለም ደግሞ በአምስተኝነት ደረጃ የምትገኝበት ሁኔታ ነው ጽሁፉ የሚያሳየው።
ስንት ነው በአጠቃላይ አሁን ኢትዮጵያ የምታስተናግዳቸው ስደተኞች? ከየትኞቹ ሀገራትስ የመጡ ናቸው?
ኢትዮጵያ አሁን እስከ አለፈው እንደ ፈረንጆች አቆጣጠር ነይ 30 ድረስ
ግንቦት ሰላሳም
ብለው እዛ ድረስ 738,000 ስደተኞች ታስተናግዳለች። እነዚህ በብዛት ያላቸው ከአራት ሀገሮች የመጡ ስደተኞች ናቸው። በተለይ አብዛኛውን ቁጥር የያዙት እነዚህም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የመጡት ናቸው። በዛው ቅደም ተከተል በቁጥሩ እየመሩት ያሉት በተለይ የደቡብ ሱዳን ከወደ 40% የሚጠጋውን ቁጥር የያዘው የደቡብ ሱዳን ስደተኞች ናቸው። ቀጥሎ ያሉት ሶማሊያውያን ናቸው። ከዛም የኤርትራ እንደዛ እያለ ይሄዳል።
አቶ ክሱት እንግዲህ አቃለው ገና መምጣቶት ነው። ዛሬ የስደተኞች ቀን በኢትዮጵያ ተከብሯል። በአሶሳ ነው የተከበረው እንደሚገባኝ። ለምንድን ነው ያ ቦታ የተመረጠው? በምንስ ስነ ስርዓት ነው ዛሬ የተከበረው? ገና እንደተመለሱ ነው እያናገሩኝ ያሉት። እንግዲህ
ትክክል ነው። አሁን ነው ከካምፑ የመጣሁት። አሶሳ ውስጥ አራት የስደተኛ ካምፖች አሉን። ከእነዚህ ውስጥ አራተኛውና በቅርብ ጊዜ አምና መጨረሻ ላይ የተመሰረተው ሶሬ የሚባል ካምፕ አለ። ሶሬ ካምፕ ለአሶሳም ለኢትዮጵያም የመጨረሻው አዲስ የሚባል ካምፕ ነው። ስለዚህ አዲስ ካምፕ ሁልጊዜ መመስረት በጣም ውድ ነው። ብዙ አገልግሎቶች መሟላት አለባቸው። የትምህርት፣ የውሃ፣ የጤና እና የመሳሰሉት መሟላት አለባቸው። አሁን ግን አብዛኛው በሪሶርስ ምክንያት አብዛኞቹ አገልግሎቶች በጊዜያዊነት በኢመርጀንሲ ደረጃ ነው ያሉት። ስለዚህ ረጂዎቻችን በተለይ ሄደው እንዲያዩዋቸው ነው የፈለግ ነው። ስለዚህ የመጀመሪያ የሚያደርግ ነው እዛ እንደደረሱ በየስደተኛ ቤቶች እየሄዱ እንዲያዩ፣ እንዲያነጋግሩ ከዛም በጊዜያዊነት የተመሰረቱት የትምህርት የጤና እና የመሳሰሉት አገልግሎቶችን እየሄዱ ምን ደረጃ ላይ እንዳሉ እንዲያዩት ያደረግነው። ከዛ በኋላ ወደ ምናከብርበት ቦታ ተሰባስበን በጣም ደምቅ ባለ ስደተኞቹ የተለያየ ብቃት እንዳላቸው የሚያሳይ በካራቴም በአክሮባቲክስም በዘፈንም በሙዚቃም የታጀበ አከባበር ነበረ። በዚህ አጋጣሚ አፍሪካ ህብረት የፖለቲካ ኮሚሽነር አብረውን ሄዶ ነበረ እና ሁኔታውን ሲያዩ እዛ ሄደው 20,000 የአሜሪካን ዶላር ትምህርት ልጆች እዛ ያሉ ህጻናት እዛ ካምፕ በነገራችን ላይ በ62% የሚሆኑት ህጻናት ናቸው ያሉት እና ለእነሱ ለትምህርት እንዲያግዝ ብለው 20,000 ዶላር ሰጥተውን ተመልሰዋል።
ከየት የመጡ ናቸው አቶ ክሱት? አብዛኛዎቹ አሁን የጠቀሱት አዲሱ ካምፕ ውስጥ የሚስተናገዱት
ከደቡብ ሱዳንና ከሱዳን የመጡት ናቸው። 90% የሚሆኑት የደቡብ ሱዳን ስደተኞች ናቸው። ቀሪዎቹ ደግሞ የሱዳን ብሉ ናይል የመጡ ስደተኞች ናቸው።
አቶ ክሱት እንግዲህ ዛሬ የወጣው መግለጫ የዓለም የስደተኞች ቀን አስመልክቶ ከጀኔቫ የወጣው መግለጫ እንደሚለው ከዓለም ስደተኞች ግማሹ ወይም 50% የሚሆኑት ከሶስት ሀገራት ብቻ ማለትም ከሶሪያ፣ አፍጋኒስታንና ሶማሊያ የተሰደዱ ናቸው ይላል። ኢትዮጵያ እንግዲህ የሶማሊያ ጎረቤት ሀገር እንደመሆኗ ምንድነው የሶማሊያ ስደተኞች መብዛት በኢትዮጵያ ላይ ያሳደረ ያለው ጫና?
የሶማሌ ስደተኞች አሁን በሶማሌ ስደተኞች መጠለያ ወደ 8 ስደተኛ መጠለያ ካምፖች አሉን። ከነዚህ ውስጥ በኢትዮጵያ ውስጥ በእድሜው አንደኛ የሆኑ እንደ ፈረንጆች አቆጣጠር በ1991 የተመሰረተው ክብሪ በያ የሚባል ካምፕ አለ። ይሄ ካምፕ እንግዲህ ወደ 25 ሆነው ማለት ነው። ስለዚህ ረዥም ጊዜ ከመኖራቸው የተነሳ ብዙዎቹ እዚሁ ካምፕ ተወልደው እዚሁ ካምፕም ተደረው የወለዱ ስደተኞች ሁሉ አሉ። ምን ለማሳየት ፈልጌ ነው? ስደተኝነት ጊዜያዊ ነው ነበረ የሚባለው። ፈርዛት ማተር ዩኤንኤችሲአርን ሲቋቋም ለ3 ነበረ ከሁለተኛ ዓለም ጦርነት ምክንያት የተፈናቀሉ አውሮፓውያንን መልሶ በቃ ዘግቶ ይመለሳል ፕሮጀክት ነው ተብሎ ነበር የተቋቋመው። ነገር ግን ዩኤንኤችሲአርም 60 ደፍኗል። እነዚህ ስደተኞችም እዚሁ ሁለተኛ ትውልድ እያዩ ነው ያሉት። ስለዚህ መጀመሪያ ለእነሱ ትልቅ ኪሳራ ነው። ብዙ የሚያመርቱበት ብዙ የሚሰሩበት እድሜያቸውን ስደተኛ ካምፕ ላይ ያውም ብዙ ነገር ያልተሟላበት ካምፕ ላይ ማሳለፋቸው አንድ ችግር ነው። ወጣቶቹ ህጻናቶቹም ኤሌመንተሪ ትምህርት እንደምንም ያገኛሉ። ከዛ በላይ ያለው ግን ባለን ሪሶርስ የሚወሰን ስለሆነ በቂ ትምህርት ያገኛሉ ብለህ አታስበውም። ስለዚህ ነገ የነገ ሶማሊያ ገንቢ የሆነ ትውልድ ስደተኛ ካምፕ ላይ ጊዜው እንደዚህ የሚያሳልፍ ከሆነ ለሶማሊያም አጠቃላይ ለሳብሪጅኑም ጥሩ አይሆንም። ኢትዮጵያን በተመለከተ ይታወቃል፣ ኢትዮጵያ ሀብታም ሀገር አይደለችም። ሀብታም ለመሆን ለማደግ እየታጠረች ያለች ሀገር ናት። ነገር ግን ድንበሮቿን በሙሉ ክፍት አድርጋ ስደተኞች ከግራም ከቀኝም ከላይም ከታችም እየተቀበለች ነው ያለችው። ይሄ ጫና ይፈጥራል። በአንዳንዶች አካባቢዎች የስደተኛ ቁጥር ከነዋሪው ቁጥር የሚበልጥበት ሁኔታ ሊፈጠር ይችላል።
ለምሳሌ ጋምቤላ ማለት ነው።
ጋምቤላ እየተቀራረበ ሊሆን ይችላል፣ ባይበልጥም እየተቀራረበ ሊሆን የሚችልበት ሁኔታ አለ። ስለዚህ ስደተኞች እንግዲህ ከየትም አይሄዱም። ከአካባቢው ነው እንጨት መቁረጥ ይፈልጉ አካባቢ ጋር የሚሄዱት። አካባቢው ሰዎች ደግሞ ትክክልም ነው፣ አገባቸው ያለው ዛፍ እንደ ልጅ ያሳደጉት ዛፍ ሲቆረጥባቸው ለግጭት መንስኤ ሊሆን ይችላል። ዩኤንኤችሲአር በተቻለ መጠን አማራጭ የሀይል አማራጭ ይሰጣል። ለማገዶ እንደ ኬሮሲን እንደ ኢታኖል ለመስጠት ይሞክራል። ነገር ግን ሁሌም ቢሆን በቂ ሪሶርስ ለማይኖረው ስደተኞች ሄደው ከአካባቢው እንጨት መልቀማቸው አይቀርም። ይሄን ለጥልና ለግጭት ይዳርጋል፣ አካባቢውም ይመናመናል። እንግዲህ ብዙ ጊዜ የታወቀ ነው ስደተኞች የሚሰፍሩበት አካባቢ አንደኛ ተመንጥሮ ነው ካምፑ የሚመሰረተው። ከዛም በኋላ ህዝብ ቁጥር በበዛ ጊዜ በበዛ ቁጥር ያሉት ሪሶርሶች ለጋራ ነው የሚካፈሏቸው። ስለዚህ በአካባቢው ላይ ጫና ያሳድራል፣ በህብረተሰቡ ላይ ጫና ያሳድራል። ትልቁ ነገር ግን ስደተኞቹ ራሳቸው ተጎጂ ነው የሚሆኑት።
እስክንድርና እንግዳው እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች በኮንትራት ቅጥር የሚያስተምሩ መምህራንን አጠቃቀም በትምህርት ስርዓት ውስጥ ያለውን ድርሻና የሚያሳድረውን ተጽዕኖ መርምሮ ለፖሊሲ አውጪዎች ምክር የማቅረብ ዓላማ ያለው ዓለም አቀፍ ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። በኮንትራት ቅጥር የሚሰሩ መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ አንድ ፈተና እንደሆነም ተጠቁሟል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አማሃ ጉባኤውን ተከታትሎ የላከልን ዘገባ ዝርዝሩን ይዟል።
አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል በአፍሪካ አዳራሽ ዛሬ ረፋዱ ላይ ይህ የኮንትራት መምህራንን አጠቃቀም የሚመረምር ዓለም አቀፍ ጉባኤ ሲከፈት የተሰራጩ መረጃዎች እንደሚጠቁሙት በ21ኛው ምዕት ዓመት ዓለም ለመምህራን ያላት ፍላጎት በእጅጉ ከፍ እንዳለ ያመለክታሉ። እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2011 ባሉት ዓመታት ብቻ የትምህርት ዕድል የማያገኙ ሕፃናት ቁጥር በግማሽ ያህል እንደቀነሰ እነዚህ የጽሑፍ መረጃዎች ይናገራሉ። ይህ እውነታ ደግሞ በአንዳንድ በበለጸጉ አገሮች እንኳ ሳይቀር መንግስታት የመምህርነት ሙያ የሌላቸውን ሰዎች ሁሉ እንዲያስተምሩ በኮንትራት ሊቀጥሯቸው ተገደዱ። ይህ ግን በትምህርት ጥራት ላይ የሚያሳድረው ተጽዕኖ አሉታዊ በመሆኑ ለችግሩ መፍትሄ ለማግኘት የተለያዩ ጥረቶች ሲካሄዱ ቆይተዋል። የዚህ ዓለም አቀፍ ጉባኤ ዋና ዓላማም እንዲህ ያሉ መፍትሄዎችን ለፖሊሲ አውጪዎች በምክረ ሐሳብ ደረጃ ማቅረብ እንደሆነ ለጋዜጠኞች የገለጹት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የመምህራን ግብረ ኃይል ኃላፊ ዶክተር ኤደም አዱብራ ናቸው።
We are talking about evidence-based policy making. So we want to collect information on who are those we are calling contract teachers.
የምንነጋገረው ማስረጃን መሰረት ስላደረገ የፖሊሲ ቀረጻ ነው። ስለሆነም እነዚህ የኮንትራት የምንላቸው መምህራን እነማን ናቸው? ፍላጎታቸው ምንድነው? በሚገባ እንዳያስተምሩ እንቅፋት የሚሆኑባቸው ምንድናቸው? እነዚህ መምህራን ስንት እንደሆኑ፣ የት እንደሚገኙና የመሳሰሉትን መረጃዎች እናሰባስባለን። ከደሃ ቤተሰብ በመወለዳቸው ብቻ ለብዙ ጉዳት የተዳረጉ ሕፃናትን የሚንከባከቡት እነዚህ መምህራን ከሆኑ ፍትሐዊነት በጎደለበት ወይም መተካከል በሌለበት ስፍራ የሚገኙ ናቸው። እናም መንግስት ይህንን ተመልክቶ የሰለጠኑ የበቁና ጥቅማቸው የተጠበቀላቸው መምህራን በገጠርና በተጎዱ የሀገሪቱ ክፍሎችም መኖር አለባቸው ብሎ እንዲወስን ያስችለዋል።
ኤደም አዱብራ ቀጥለውም እነዚህን በኮንትራት የተቀጠሩ መምህራን ወደ ገጠሩ ስንልካቸው ስራቸውን ጥለው እንዳይመለሱ ምን ማድረግ አለብን? እነዚህ ሰዎች መቼም በማይመች ኑሮ እድሜያቸውን ሊገፉ አይፈልጉም። ለልጆቻቸው ጥራት ያላቸው ትምህርት ቤቶች፣ ለቤተሰቦቻቸው የጤናና የመሳሰሉ አገልግሎቶችን ይፈልጋሉ። ይህን ሲያጡ ደግሞ የሚከተለው
So they leave the profession and leave the schools, they are empty. We need to document all those. Bring them to the decision makers and say, these are the situation.
እናም ሙያውን ትተው ይሄዱ ትምህርት ቤቶቹ አስተማሪ የሌላቸው ትምህርት ቤቶች ይሆናሉ። እነዚህን ሁሉ በሰነድ አስፍረን ውሳኔ ወደሚሰጡት አካላት እናቀርባለን። ለሁሉም ሕፃናት ትምህርት ለማዳረስ ብዙ እየሰራችሁ ናችሁ፣ ብዙ ገንዘብ እያፈሰሳችሁ ነው። ግን ትምህርትን በስፋትና በጥራት ለማዳረስ እንቅፋቶቹ እነዚህ ናቸው ብለን ማቅረብ ነው የዚህ ጉባኤ ዓላማ።
በኢትዮጵያ የትምህርት ሚኒስትር ዴኤታ አቶ ተሾመ ለማ በበኩላቸው ጉባኤውን በይፋ ሲከፍቱ ባደረጉት ንግግር እንዳስገነዘቡት በሀገሪቱ የትምህርት ጥራትን እውን ለማድረግ ከባድ ተግዳሮት እንዳለ አልሸሸጉም።
Despite of our focus on promoting quality teacher workforce, there is still much that needs to be
ጥራት ያላቸውን መምህራን ለማፍራት የምናደርገው ጥረት እንዳለ ሆኖ አሁንም ብዙ መስራት ይኖርብናል። አንዱ ፈተናችን በየጊዜው እያናረ የሚሄደውን ተማሪዎቻችን ከፍተኛ ብቃት ያላቸውን መምህራን እንድናሰልፍ የሚያቀርቡት ጥያቄ ነው። የኮንትራት መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ ውስጥ ከባድ የፖሊሲ ፈተና ነው።
አቶ ተሾመ ለማ በተለይ በገጠሪቱ ኢትዮጵያ ያለው የመምህርና የተማሪዎች ጥምርታ በፖሊሲው ከተመለከተው ከፍ ያለ መሆኑን ገልጸው እንደ መፍትሄ የተወሰደውም በሌሎች አገሮች እንደተደረገ ሁሉ አስተማሪዎችን በኮንትራት መቅጠር እንደሆነ አብራርተዋል።
Regarding that, the primary education is a policy says 1-2-5-50. One teacher has to teach only 50 students.
በፖሊሲው መሰረት በአንደኛ ደረጃ ትምህርት ቤቶች የተማሪዎችና የመምህር ጥምረት 1-50 ነው። በተጨባጭ ግን አንድ መምህር በተለይ በገጠር የሚያስተምራቸው ተማሪዎች አማካይ ቁጥር ከ50 በላይ ነው። በዚህም ምክንያት መምህራንን በኮንትራት ለመቅጠር ተገደናል። ስለሆነም በየክልሉ የመምህራን ማሰልጠኛ ኮሌጆችን መጨመር ነበረብን። የተለያዩ መርሃ ግብሮችን እየነደፍን የመምህራን ደረጃ ወደ ዲፕሎማ ከፍ እንዲል ማድረግ ነበረብን። እናም በልማት እቅዱ ቀጣይ ዓመታት አንድ መምህር ለ50 ተማሪዎች የሚለውን ፖሊሲ በተግባር ለመተርጎም እንጥራለን።
በዚህ 25 የአፍሪካ ሀገሮችና ሌሎች ዓለም አቀፍ ባለድርሻ አካሎች በሚካፈሉበት ጉባኤ ላይ ሀገራት የተለያዩ ተሞክሮዎቻቸውንና የመፍትሄ ሐሳቦቻቸውን እንደሚለዋወጡና ተጨባጭ የፖሊሲ ምክር ሐሳቦች የሚፈልቁበት መድረክ እንደሚሆን አዘጋጆቹ ይናገራሉ። ጉባኤውን ያዘጋጁት በዩኔስኮ የአፍሪካ የአቅም ግንባታ ዓለም አቀፍ ተቋም፣ የአፍሪካ ህብረት ኮሚሽን፣ የፈረንሳይኛ ተናጋሪ ሀገሮች ዓለም አቀፍ ድርጅት፣ በአፍሪካ የትምህርት ልማት ማኅበርና ትምህርት ዓለም አቀፍ ወይም ኤጁኬሽን ኢንተርናሽናል ናቸው። ጉባኤው ለአራት ቀናት የሚቀጥል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3:35 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ልንጀምር ነበር። ሰዓታችን አሉላ እንዳለው 3:36 እንደውም እየሆነ ነው። ሰዓት የለንም። ወደ ሳምንታዊው ሰለሞን ክፍሌ ወደሚያቀርበው ስፖርት ፕሮግራም እናልፋለን።
በዩናይትድ ስቴትስ ቅርጫት ኳስ የክሊቭላንድ ካቫሌርስ ቲም የዘንድሮውን ብሔራዊ የዋንጫ ፍጻሜ አሸነፈ። ከ52 ዓመታት በኋላ ለመጀመሪያ ጊዜ ነው ዋንጫ ሲያነሳ። በአትሌቲክስ በኢብራሂም ጀላን የተመራው የ5000 ሜትር ሩጫ ውድድር በአስደናቂ ውጤት ተጠናቀቀ። ከአንደኛ እስከ ስድስተኛ ተከታትሎ የገቡት በሙሉ የኢትዮጵያ አትሌቶች ናቸው። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ከአዲስ አበባም ዜናዎች አሉን፣ አብራችሁን ቆዩ። ዘ ክሊቭላንድ ካቫሊየርስ ጎልደን ስቴት ዋሪየርስን በፍጻሜው 93-89 አሸንፈው ከ52 ዓመታት ድርቅ በኋላ ለመጀመሪያ ዋንጫ ያገኙበትን የቅርጫት ኳስ ዜና ላስቀድም። ክሊቭላንድ ከተማ ብዙ ጊዜ ነው ለፍጻሜ እየደረሰች ዋንጫ ሳታገኝ የቀረችው። ለብዙ ዓመታት ቆይታለች። እናም የትላንቱ ድል ብዙ ቢያስፈነድቃት አይገርምም። ድሉ ለከተማዋ ብቻ ሳይሆን ለኮከብ ተጫዋቿ ሌብሮን ጄምስም ጭምር ነው። በአቅራቢያው አክረን ኦሃዮ ያደገው ሌብሮን ጄምስ ቲሙን የተቀላቀለው እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም ላይ ነበር። ወዲያው ጥሎ ወጣና ማያሚን ተቀላቀለ። አሁን ወደ ክሊቭላንድ ከመመለሱ በፊት ሁለቴ ሻምፒዮናውን አሸንፏል። ከውድድሩ ፍጻሜ በኋላም ሲናገር ወደ ቤቴ ተመልሻለሁ፣ የመጣሁትም ለዚሁ ነው፣ የተጠማነውን ዋንጫ ለማግኘት። ክሊቭላንድ ይኸውልሽ ይሄ ዋንጫ ላንቺ ነው ሲል አበርክቷል። አክሎም በአሁኑ ሰዓት ያለው እፎይታ ሳይሆን የደስታ ስሜት ነው። ለእኛ እንደ ቲም፣ እንደ ከተማዋ ነዋሪዎችና እንደ አንድ ማኅበረሰብ ወቅቱ የደስታ ነው። ከተማችንን በጋራ ለማሳደግ ያደረግነው የጋራ ጥረት ቀጥሎ እዚህ ደረጃ ደርሷል። እናም እኔ የዚህ ጥረት አካል በመሆኔ ደስተኛ ነኝ ብሏል። የክሊቭላንድ ካቫሌርስ ቲም ትላንት አንድ ሌላም ከዚህ ቀደም በሊጉ ታሪክ ያልተፈጸመ ድርጊት አከናውኗል። በተከታታይ ግጥሚያ 3-1 ተቀድሞ 7ኛውንና የመጨረሻውን የዋንጫ ፍጻሜ በማሸነፍ ታሪክ ሰርቷል። ለአትሌቲክስ ዜና ወዳለፈው ሐሙስ ስቶክሆልም ስዊድን የዳያመንድ ሊግ 8ኛ ዙር ውድድር እናልፋለን። በወንዶቹ 5000 በእጅጉ የተደነቁት የኢትዮጵያ አትሌቶች ከአንደኛ እስከ ስድስተኛ ያለውን ስፍራ ተከታትለው በመግባት አሸንፈዋል። በ2011 10,000 የዓለም ሻምፒዮኑ በኢብራሂም ጀላን የተመራው የኢትዮጵያ ቲም በመጪው የሪዮ ኦሊምፒክ ትልቅ ተስፋ እንዳለውም ጠቁሟል። ኢብራሂም ጀላን አንደኛ ሲሆን ጊዜው 13:03.22 ተመዝግቧል። ዮሚፍ ቀጀልቻ፣ ሙክታር ኢድሪስ፣ ይግረም ደመላሽ፣ የኔው አላምረውና ሰለሞን በሪሁ ከሁለተኛ እስከ ስድስተኛ ያለውን ስፍራ ወስዷል። ጌታነ ታምሬም ብዙ አልራቀም፣ ስምንተኛ ወጥቷል። ዘርሰናይ ታደሰ ከኤርትራ በአስረኛነት ነው የጨረሰው። ኢብራሂም ጀላን የተጎናጸፈው ድል ሳያንሰው ለብሪታንያው አትሌት ሞ ፋራ መልእክት ለማስተላለፍ እጅግ ፈጥኗል። ሪዮ ላይ ፋራን ለማሸነፍ ዝግጅት የጀመርነው ቀደም ብለን ነው። በጥሩ ሁኔታም እየተካሄደ ነው። የተዘጋጀን ይመስለኛል። ለፋራ እርግጥ አክብሮቱ አለን፣ ግን እኛ እንደ አንድ ቲም ይሆናል የምንሮጠውና የማሸነፍ ዕድላችን ሰፊ ነው ብሏል። በእግር ኳስ ኮፓ አሜሪካ ሴንቲናሪዮ በዩናይትድ ስቴትስ አስተናጋጅነት ቀጥሏል። ቅዳሜ ዕለት አርጀንቲና ቬኔዙዌላን 4-1፣ ቺሌ ሜክሲኮን እንደማይሆን አድርጎ 7-0 አሳፍሯል። ሜክሲኮ በዋና ተቀናቃኟ ቺሌ በዚህን ያህል ግብ ስትገረፍ የመጀመሪያዋ ነው። አሰልጣኟ ስራቸውን እንዳያጡ ያሰጋቸዋል። ዛሬ ያርፋሉ። ሁሉም ሻንጣውን ቀርቅቦ ወደ የቤቱ የተመለሰው ካረፈ ቆይቷል። ለማንኛውም ነገ አስተናጋጅ ዩናይትድ ስቴትስ ከከባዱ የዲ ምድብ አንደኛ አርጀንቲና ጋር ይጋጠማል። ሜሲ ተሽሎት ገብቶ እያተራመሰ ነው። ወዮለት የዩናይትድ ስቴትስ ቲም። ባጭሩ ሁለቱን ለማነጻጸር ዩናይትድ ስቴትስ እዚህ የደረሰችው ኮስታሪካን 4-0፣ ፓራጓይን 1-0፣ ኤኳዶርን 2-1 አሸንፋ ሲሆን ከምድቧ በስድስት ነጥብ መርታ ነው። ከዲ ምድብ በዘጠኝ ነጥብ በአንደኝነት የጨረሰችው አርጀንቲና ደግሞ ፓናማን 5-0፣ ቦሊቪያን 3-0፣ ቬኔዙዌላን 4-1 አሸንፋ ነው። የዩናይትድ ስቴትስ ብሔራዊ ቡድን እርግጥ ለእግር ኳስ ስፖርት እንግዳ ብትሆንም አውሮፓዊ አሰልጣኝ ስላላት ጥሩ አቋም ላይ ትገኛለች። ያረቷታል። አርጀንቲናን የሚያህል ከባድ ሚዛን የማሸነፍ ዕድሏ ግን አይታየኝም። ወደ 2016 የአውሮፓ ዋንጫ ስንሸጋገር ትላንት አልቤኒያ ሩማንያን 1-0 ስታሸንፍ፣ ስዊዘርላንድና አስተናጋጅ ፈረንሳይ እኩል 0-0 ተለያይተዋል። ዛሬ የቢ ምድቦቹ ሩሲያ ከዌልስ፣ ስሎቫኪያ ከእንግሊዝ ይጋጠማሉ። ነገና ከነገ በስቲያ የሲና ዲ ምድቦች ይጫወታሉ። እንከታተላለን። ለሀገር ውስጥ የእግር ኳስ ስፖርትና ሌላም ዜና የአዲስ አበባው ዘጋቢ ገዛኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። 24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። ትናንት በአዲስ አበባ ስቴዲየም መከላከያ ከኢትዮጵያ ንግድ ባንክ አቻ አንድ ለአንድ ሲለያዩ፣ ሳሙኤል ታዬ ለመከላከያ፣ ዳኛቸው በቀለ ደግሞ ለኢትዮጵያ ንግድ ባንክ ጎሎቹን አስቆጥረዋል። ያገግማል ተብሎ የተጠበቀው ባለሜዳው ደደቢት አልተሳካለትም። በሲዳማ ቡና 1-0 ተሸንፏል። አዳማ ከነማ በሜዳው ወላይታ ዲቻን አስተናግዶ 3-1 አሸንፎ ሸኝቶታል። የዚሁ የ24ኛው ሳምንት የውድድር አካል የሆነው 4 ጨዋታዎች በአዲስ አበባና በክልል ዛሬ ይካሄዳሉ። በቅጣት ምክንያት ውድድሩን በዝግ ስቴዲየም እንዲያደርግ የተወሰነበት ኢትዮጵያ ቡና ዛሬ በአበበ ቢቂላ ስቴዲየም ከድሬዳዋ ከነማ ጋር ይጫወታል። ከዛሬዎቹ 4 ጨዋታዎች አንዱ በአዲስ አበባ ስቴዲየም የሚደረገው የቅዱስ ጊዮርጊስና የዳሽን ቢራ ጨዋታ ሲሆን ቅዱስ ጊዮርጊስ በዛሬው ጨዋታ 1 ነጥብ ብቻ ማግኘት ከቻለ ዋንጫውን ለመቀዳጀት ያስችለዋል። በአንጻሩ ዳሽን ቢራ ደግሞ በወራጅነት ስጋት ውስጥ በመሆኑ ከተሸነፈ አበቃለት፣ ወራጅነቱንም የሚያረጋግጥበት መጥፎ አጋጣሚ ይሆናል ማለት ነው። ለማንኛውም ግን የጊዮርጊስ ክለብ ቤተሰቦችና ደጋፊዎች 13ኛውን የፕሪሚየር ሊግ ዋንጫ የማንም ሳይሆን የእኛ የፋንጃው ነው ማለት ከጀመሩ ሳምንት አልፏቸዋል። የዛሬዎቹ ውጤቶች ሳይጨምር ቅዱስ ጊዮርጊስ በ48 ነጥብ ፕሪሚየር ሊጉን ይመራል። አዳማ ከነማና ኢትዮጵያ ቡና በ6ና በ12 ነጥብ ሁለተኛና ሶስተኛ ናቸው። አንጋፋው ታፈሰ ተስፋዬ በ14 ጎል ኮከብ ጎል አግቢነቱን አጠናክሮ ቀጥሏል። በሌላ በኩል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከሳምንት በፊት በአዲስ አበባ ስቴዲየም የተቀሰቀሰው ብጥብጥ መነሻው የኢትዮጵያ ቡና እግር ኳስ ክለብና የደጋፊዎቹ መሆኑን በመቀጠል የገንዘብና የገደብ ቅጣት ወስኗል። ፌዴሬሽኑ እንዳስታወቀው የእግር ኳስ ክለቡ 50,000 ብር፣ በክለቡ ፕሬዚዳንት ላይ ደግሞ 15,000 ብር ቅጣት እንዲከፍሉ ሲደረግ፣ በዕለቱ የተቋረጠው ጨዋታ በፎርፌ ለሐዋሳ ከነማ 3 ነጥብና 3 ጎል እንዲሰጥ ተወስኗል። ከዚሁ በተጨማሪም በዕለቱ የወደመው የፌዴሬሽኑ ንብረት ክለቡ እንዲሸፍንና ከአሁን በኋላ ተመሳሳይ ድርጊት ቢፈጸም ቡና ገበያን ከማናቸውም ውድድር እንደሚታገድ የገደብ ቅጣት ተጥሎበታል። በአትሌቲክስ ነክ ዜና የኢትዮጵያ አትሌቲክስ ፌዴሬሽንና 10 አባላት ያሉት የታላላቅ አትሌቶች ኮሚቴ የሪዮ ኦሎምፒክ ቡድን በጋራ ለማገዝ የሚያስችል የአሰራር መርህ መንደፋቸውን ለስፖርት ጋዜጠኞች በሰጡት መግለጫ አስታውቀዋል። ባሳለፍነው ሳምንት ተከታታይ ውይይት በማድረግ በፌዴሬሽኑ ተቀባይነት ማግኘቱን የፌዴሬሽኑ ፕሬዚደንት አቶ አለባቸው ንጉሴ አብራርተዋል። የአትሌቶች ኮሚቴ ሰብሳቢ አትሌት ኃይሌ ገብረስላሴና ምክትል ሰብሳቢው አትሌት ገብረ እግዚአብሔር ገብረ ማርያምም በጋራ ውይይቱ ቀዳሚ አድርጎ የተነጋገረበት አንገብጋቢ በሆነው በሪዮ ኦሎምፒክ ቡድን በስልጠናም ሆነ በስነ ልቦና በጋራ መስራት አትሌቶቹን መርዳት ነው ብለዋል። የአትሌቶች ማህበር ፕሬዚደንት አትሌት ስለሺ ስህን በበኩሉ እንደተናገረው ታላላቅ አትሌቶች ያገባናል ብለው ፌዴሬሽኑን ለማገዝ መቅረባቸው ተገቢና ኃላፊነታቸውንም በመወጣት እንደሆነ ጠቅሷል። ከሪዮ ኦሎምፒክ መልስም በፌዴሬሽኑም ሆነ በማህበሩ ያሉበትን የህግ ክፍተቶችና የአሰራር ድክመት እንዲሻሻል የእነ ኃይሌ የእነ ገዛኸኝና የእነ ገብረ እግዚአብሔር ሚና ይበልጥ ይጠበቃል ብለዋል። አትሌት ስለሺ ስህን በጋዜጠኞች ለቀረቡላቸውን ጥያቄዎች የፌዴሬሽኑ ፕሬዚደንትና የአትሌቶቹ ተወካዮች ማብራሪያ ሰጥተዋል። በዛሬ በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞን ክፍሌን እኛም እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው ሳምንታዊ ዝግጅት እናልፋለን። አፍሪካ ነክ ርዕሶች። በቅርቡ በኢትዮጵያና በኤርትራ መካከል የተካሄደውን ውጊያና የተከተለውን ግጭት አስመልክቶ ለግምገማ የጋበዝናቸው ኢትዮጵያዊና ኤርትራዊ ምሁር ባለፈው አርብና ቅዳሜ ተከታታይ ውይይት ማቅረባችን ይታወሳል። ሁለቱ ምሁራን በሁለቱ ሀገሮች መካከል ጦርነት መካሄዱ እንደማይበጅ አስረድተዋል። መንስኤው ምን ሊሆን ይችላል በሚለው ነጥብ ላይ የየራሳቸውን ግምትም አሰምተዋል። መፍትሄ ስላሉትም ጠቅሰዋል፣ ትላለች አዳነች ፍስሐዬ በአፍሪካ ነክ ርዕሶቿ። ዶክተር አወት ተወልደ ሚካኤል ካናዳ ውስጥ ኦንታሪዮ በሚገኘው ኪዩንስ ዩኒቨርሲቲ የታሪክ መምህር ናቸው። ዶክተር መሀሪ ረዳይ ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ተባባሪ ፕሮፌሰር ናቸው። ቀደም ብዬ እንደጠቆምኩት ሁለቱ ምሁራን ያወያየችው አዳነች ፍስሐዬ ናት። ዛሬ የሚቀርበው የመጨረሻው ክፍል ይሆናል። ዶክተር አወት ይቀጥላሉ።
ዶክተር መሀሪ ኣብታ ናይ መወዳእታ ዝበላ ነጥቢ ይሰማማ ዓይነት ንክልቲኡ ህዝብታት ኣይወፃፅን እዩ። ስለዚ እንታይ ንግበር ተባሂሉ
እዚህ ላይ ዶክተር መሃሪ በመጨረሻ ካለው ነጥብ ጋር ስማማለሁ። ለሁለቱም ህዝቦች አዋጣምና ምን እናድርግ ተብሎ መፍትሄ እንዲገኝለት ብዙ ምሁራንና አረጋውያን እንዲሁም ሰላምና እርቅ ፈላጊና አስተዋይ ኤርትራውያንና ኢትዮጵያውያን ስላሉ ተመካክረን ችግራችንን ለመፍታት የማንችልበት ምክንያት አይታየኝም። ነገር ግን ስለ ሁለት ጠቃሚ ነጥቦች ለዶክተር መሃሪ መልስ ልስጥ። አንደኛ የአልጀር ስምምነት ሶስት ኮሚሽኖች እንዲኖሩ ነው የወሰነው። እነዚያ ሶስት ኮሚሽኖች ደግሞ አንደኛው የድንበር ኮሚሽን ሲሆን፣ ሁለተኛው የካሳ፣ ሶስተኛው ደግሞ የጦርነቱን መንስኤ የሚያጠና። የካሳ ኮሚሽን የንብረት ውድመትንና ካሳን ለመመልከት ነው የተንቀሳቀሰው። ኃላፊነት ለማሸከም ሲልም ጀማሪን ለመጥቀስ ይገደዳል። ጀማሪ ያለውን ሲጠቅስ ግን ከውክልና ውጪ ነው የሄደው። ይሄም ትክክል አይመስለኝም። እንደ አውሮፓ አቆጣጠር ከ1997 ዓ ም አንስቶ የነበረው ሁኔታ እንዲገመግም ተልእኮ የተሰጠው ኮሚሽን እስካሁን ባለው ጊዜ አልተመሠረተም። ስለሆነም ጦርነቱን ማን ጀመረው የሚለውን ጥያቄ ከተሰጠው ተልእኮ አልፎ የተናገረው ኮሚሽን ወስኖታል ለማለት አንችልም። ምክንያቱም ጦርነት የሚጀመረው ቃታ በመሳብ ብቻ ሳይሆን አስቀድሞ በነበረው የረጅም ጊዜ መነታረክና ያልተነገረለት መታኮስ ነውና። ሁለተኛ ደግሞ እርስ በርሱ የተጋባ አንደኛው በሌላው ሀገር ሄዶ የኖረና የተዛነቀ ሕዝብ ነው ያለው። ሄግ ላይ ቁጭ ብለን ካርታን ብቻ እያዩ ሲያሰምሩ ቤተሰቦቹን ሊከፋፍል እንደሚችል ግልጽ ነውና በዚህ ከዶክተር መሃሪ ጋር እስማማለሁ። እኔ እንደ መፍትሄ አድርጌ የማየው ነገር አለ። ለምሳሌ በድንበር ቅየሳው በኤርትራ ግዛት ላይ እንዲሆኑ የተዳረጉ ኢትዮጵያውያንና በኤርትራ ግዛት ውስጥ እንዲሆኑ የተገደዱት ኢትዮጵያውያን ለምን የሁለቱም አገሮች ዜግነት አይሰጣቸውም?
አንድ ነገር ግን ቅድም ያነሱት ጉዳይ አለ። ይሄ ማን ጀመረ ማን አልጀመረም የሚባለው ጉዳይ
እኔ ከረፈረንደም ጊዜ ጀምሮ ጦርነቱንም በሁለቱም ሀገሮች እየሄድኩኝ በኢትዮጵያና በኤርትራ እዘግብ ነበረ እና በቅርብ አይቼዋለሁ፣ በመጠኑ ማውቀዋለሁ ለማለት ይቻላል። ይሄ እኮ በዛን ጊዜ ኤርትራ ሳይታሰብ ጦርነት ከፍታ ዛላምበሳን ተቆጣጥራ አሊተዳን ተቆጣጥራ፣ አሊተዳ ብቻ ሳይሆን የተወሰኑ የአዲ ኢሮብ ክፍሎችን ተቆጣጥራ የባድማ አካባቢንም ተቆጣጥራ፣ በዛን ጊዜ የሚባለው እንደውም የኢትዮጵያ ወታደሮች እዛ አካባቢ አልነበሩም ነው የሚባለው። ሊከላከሉ የሚችሉም እንደዛ አይነት ጦርነት ይከፈትብናል ብለውም አላስቡም ነው የሚባለው። እና ተቆጣጥራ ነበር እንግዲህ ኤርትራ እንደጀመረችው እኮ ያኔ በተጨባጭ ህዝቡም ይናገራል፣ በተግባር እኮ ይታይ ነበረ።
ምናልባት ይሄ ማን ጀመረ የሚለው ሂስቶሪካል ፋይዳ ብቻ ነው ሊሰጠን የሚችለው እና እንዴት እናቁመው የሚለው ላይ ብናተኩር አይሻልም ወይ? አንደኛ ቀደም ብሎም እንደገለጽኩት፣ አሁንም ወይዘሮ አዳነሽ እንደገለጽሽው በኤርትራ በኩል እንደተጀመረ የተገለጸ ነው። ግን ብዙም የሚያከራክርም ከሆነ እሱ ላይ ከምንከራከር እንዴት እናቁመው የሚለው ነው የበለጠ ጠቃሚ የሚሆነው የሚመስለኝና።
አዎ ትክክል ነው። እንኳን ይሄን ያነሳሁበት ምክንያት ዶክተር አወት ማን እንደጀመረ አልታወቅም ብለው ስለነበረ የሚታወቅ ነገር ነው ብዬ ለማስታወስ ያህል ነው እንጂ እንድንወያይበትም አይደለም። እና ዶክተር መሐሪ በጀመሩት መፍትሄው ምን ይሆናል ወደሚለው ብንሄድ የተሻለ ይመስለኛል።
ለነገሩ በታሪኩ አጋጣሚ ከምስራቃዊ ድንበሩ ብቻ ነው የማላውቀው። ይሄ ከአፋር ጋር ያለው በባዳ አካባቢና እንደዛው ብሎ ያለው መስመር ነው የማላውቀው እንጂ በታሪክ አጋጣሚ ከኢሮፕ ጀምሮ በዛላምበሳ በኩል ከዛም በአክራን በበለሳ ጦርና ከዛ ወርዶ ነገሩ ብዙ አወዛጋቢ አይደለም መረብ ስለሆነ ታችን ባድመ ድረስ የሚያወዛግበው ቦታ ሁሉ እኔ በታሪክ አጋጣሚ ሆኖ አውቀዋለሁ። ከዚህ በፊትም ይመስለኛል ከ16 ዓመት በፊት እንደዚሁ ቪኦኤ በትግርኛ ፕሮግራም አቅርበውን ሀሳብ ሰጥቼ ነበር። ኤግዛክትሊ ቅድም ዶክተር አወትም ጠቀስ አድርጎት ያለፈው ነገር ይሄ የድንበር ኮሚሽን ሄግ ላይ ተቀምጦ ተጨባጭ ሁኔታውን ሳይገነዘብ አውሮፓዊ መፍትሄ የሰጠበት ነው። ወደ መሬት ሄደን ዘላቂ ሰላም የምንፈልግ ከሆነ ህዝቡ ብቻ አይደለም እረኞች ሳይቀር ነው የሚያውቁት። እኔ አስታውሳለሁ ዛላምበሳና አንበሰተ ገለባ አካባቢ ወጣ ገባ ቦታ ነው፣ ግን እረኞች ሳይቀር ይሄ ኤርትራ ነው ይሄ ኢትዮጵያ ነው እያሉ ነው ውረድ ሲዋረድ የመጣላቸው ታሪክ ስላለ ማለት ነው የሚያውቁት። ህብረተሰቡን አናግረን ህብረተሰቡን አሳትፈን ህብረተሰቡ ባለበት ሁኔታና ባመነበት ሁኔታ ልንፈታው ሞክረን ቢሆን ኖሮ አውሮፓዊ መፍትሄውን ወደ ጎን ትተን ወይም አውሮፓዊ መፍትሄ በሚደግፍ መልኩ ይሄን ኮምፖነንት አስገብተን ቢሆን ኖሮ ጉዳዩ እስከዚህም ባልደረሰ ነበር፣ ሁለታችንን ማህበረሰብ አላቋሰለ ነበር። በተኬደበት መፍትሄ ግን መጀመሪያውንም ቢሆን ምዕራባውያን ባደረጉት ጫና የተደረገ የግጭት መፍቻ መንገድ ነው ከሚባል በቀር መሬት ላይ ውጤታማ ሊሆን የማይችል እንደሆነ ቀደም ብሎም ስጋቱ ነበረ ነው አንዳንድ ወገኖች። ስለዚህ ነው የሚመስለኝ ማህበረሰቡን አሳትፎ እየተጠየቀ እየተረጋገጠ ቢሄድ ትናንሽ ልጆች ሳይቀር የሚያውቁት ነገር ነው እንኳን ትላልቆችና ኢንቮልቭ አድርገን እንሄድበት።
እዚህ ላይ የሚሉት ካለ ዶክተር አወት
ዶክተር መሐር ዝበላ 18 ዓመት 17 ዓመት ነይሩ እንተዝኸውን
አሁን ዶክተር መሐሪ ያሉት ነገር ከ17 እስከ 18 ዓመታት በፊት ሆኖ ቢሆን ኖሮ እቀበለው ነበር። አሁን ግን ለዶክተር መሐሪ ያለኝ ሙሉ አክብሮት እንዳለ ሆኖ ሲያመችህ በእጅህ ትኩስ ሲሆንብህ ደግሞ በማንኪያ አይነት አነጋገር ሆኖ ይሰማኛል። ምክንያቱም ሁለቱም ዲሞክራሲያዊ ስርዓትን የሚከተሉ ሀገሮች ቢሆኑ ኖሮ ሁለቱም በውጭም ሆነ በውስጥ በሕግ በመገዛት የሚሰሩና የሚያምኑ ቢሆን ኖሮ ሁለቱም አገሮች ውጊያ ድረስ ባልሄዱ ነበር። ጥያቄው ግን ጦርነት ውስጥ ተገብቶ የነበረው አነስተኛ መተማመንና የሰው ኃይል ጠፍቶና ይህ ሁሉ ዋጋ ከተከፈለ በኋላ ሁለቱም አገሮች ፍርድ ቤት ቀረቡ። ፍርድ ቤቱ የሰጠው ውሳኔ ስላላስደሰተን ሌላ አማራጭ እንፍጠር የሚለው ነገር ተገቢ አይመስለኝም። እንደኔ ከሆነ ግን ስምምነቱን በተግባር ላይ እናውለው። ከዛ በኋላ ግን መላ የኢትዮጵያና የኤርትራ ትውልዶችን ሊያኖር የሚያስችል ማህበረሰባዊ፣ ኢኮኖሚያዊ፣ ባህላዊና ህጋዊ ስርዓቶች ልውውጥ ለማድረግ እንስራ። መተማመን እንዲኖር ሲባል ግን አካባቢው ሁሉ ከወታደራዊ እንቅስቃሴ ነፃ እንዲሆን እናድርገው። ይህን ስልም ኤርትራ ላይ ተደንግጎ የነበረው 25 ኪሎ ሜትር ግዛቷ ከወታደራዊ እንቅስቃሴ ነፃ ቀጣና እንዲሆን ማድረግ ብቻ ሳይሆን መተማመንን ለማጠናከር ሲባል ኢትዮጵያ ከኤርትራ ጋር የሚያዋስኗት ድንበሮቿን ሁሉ ከወታደራዊ ኃይል ነፃ ታድርግ።
እዚህ ላይ እናብቃ መሰለኝ ረዘመብን። ዶክተር ዓወት ወልደ ሚካኤል፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
ለኢትዮጵያውያን አድማጮቻችሁ በአማርኛ ላናግራቸው ባለመቻለ ያልኩትን የመጀመሪያ የይቅርታ ቃላት እንድትመዘግቡ።
እሺ፣ አመሰግናለሁ።
በጣም አመሰግናለሁ።
እሺ፣ በጣም
በኢትዮጵያ በኤልኒኞ ምክንያት ተከስቶ የነበረው ድርቅ ማብቃቱን ብሔራዊ የሜቴሮሎጂ አገልግሎት አስታውቋል። አገልግሎቱ የዘንድሮውን ክረምት የአየር ጠባይ አዝማሚያን አስመልክቶ ያወጣው ትንበያ ይህንኑ አመልክቷል። የሜቴሮሎጂ አገልግሎቱ ዲሬክተር አቶ ዱላ ሻንቆ የላኒና የመከሰት እድል ቢኖርም ኤልኒኞ ግን አብቅቶለታል ይላሉ። አቶ ዱላን ያነጋገረው ዘጋቢያችን እስክንድር ፍሬው ነው።
ልክ የዛሬ ዓመት ብሔራዊ የሜቴሮሎጂ ኤጀንሲ የሰጠው ትንበያ ኤልኒኖ መከሰቱን፣ ድርቅ መግባቱን ያረጋገጠ ነበር። እነሆ እስካሁንም ሚሊዮኖች የእርዳታ ጥገኛ ሆነው ቆይተዋል። የዘንድሮው ትንበያ ግን አዎንታዊ ጎኑ የሚያመዝን ከአምናውም ተቃራኒ የሆነ ነው። የብሔራዊ ሜቴሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የሚያብራሩት
ዘንድሮ በጣም ጥሩ ዜና ይዘናል። አምናም አስቀድመን የዝናብ እጥረት በክረምቱ ላይ በአብዛኛው ቦታው ላይ እንደሚከሰት ተናግረን ነበረ። ምክንያቱም ኤልኒኖ ጋር ተያይዞ ማለት ነው። የዘንድሮ ግን በአብዛኛው የሀገራችን አካባቢዎች መደበኛና መደበኛ በላይ እንደሚሆን ነው ማለት ነው ዝናቡ።
ስለዚህ አቶ ዱላ እዚህ ላይ ለአድማጮች እንዲገባ ለማድረግ የኢትዮጵያ የክረምት ዝናብ ሁኔታ በአብዛኛዎቹ አካባቢዎች ወደ ቀደመው ሁኔታ ተመለሰ፣ ድርቁ አበቃ ማለት ይቻላል?
ዘንድሮ አበቅቷል ማለት ነው እና ድርቁ ያበቃበት ነው፣ ኤልኒኖም ያበቃበት እና ያለው የባህር ወለል ሙቀትም ወደ መደበኛ እየተመለሰ እንዳለ ነው ማለት ነው። ቀስ በቀስ ወደ ከመደበኛ በታች እንደሚወርድ ነው ማለት። ስለዚህ የባህሩ ሙቀት እየቀነሰ መጥቷል ማለት ነው።
ኤልኒኖ ማለት የባህሩ ወለል መሞቅ ስለሆነ ለማለት ነው።
ኤልኒኖን እንዲከሰት የሚያደርገው የባህር ወለል ሙቀት ማለት ነው፣ ከመደበኛ በላይ ሲሆን ማለት ነው።
ትንበያውን መቼ ነው እናንተ አሁን ይፋ ያደረጋችሁት? አቶ ዱላ፣ ባለፈው ዓመትም አስቀድመን በአብዛኛዎቹ የአገሪቱ አካባቢዎች በኤልኒኖ ምክንያት የዝናብ እጥረት እንደሚኖር ተንብየን ነበር ብለዋል። ይሄኛውንስ አሁን ጥሩ ዜና ያላችሁትንስ መቼ ነው ያሰራጫችሁ? ተሰራጭተዋል ወይ?
እንደተለመደው እኛ ፎርካስት ሰጠው ትንበያ የምንሰጠው ከግንቦት መጨረሻ ጀምሮ ነው። አምናም እንደዛው በግንቦት ነው ማለት ግንቦት ወደ 20 አካባቢ ነው ሰጠ ነው ማለት ነው። ስለዚህ ግንቦት ላይ ቆመን የአራቱን ወር የሚቀጥሉትን አራት ወር የሰኔ የሐምሌና የነሐሴ የመስከረም ሰጥተናል ማለት ነው። ስለዚህ ይሄ የሚያሳየን አሁን በሚቀጥሉት ወራት ከመደበኛና መደበኛ በላይ የማግኘት እድሉ የሰፋ ነው ማለት ነው፣ አገራችን ላይ ዝናብ የማግኘት።
አንዳንድ መረጃዎች ግን ደግሞ እየወጡ ያሉ አቶ ዱላ፣ ወደ ላሊና የተቀየረበት ሁኔታ አለ ኤልኒኖ በአንዳንድ አካባቢዎች ይላሉ። እነዚህ የተሳሳቱ ናቸው።
በአሁኑ ጊዜ ላሊና አልተከሰተም።
መጀመሪያ ላሊና ምንድን ነው ከሚለው ይጀምሩልን ለአድማጮች።
በጣም ጥሩ። ላሊና የሚባለው የባህር ሙቀት ከመደበኛ በታች ሲቀንስ ማለት ነው። ድሮ ከምንጠብቀው በታች ሲሆን ማለት ነው። ያ ነገር በአሁኑ ጊዜ አልተከሰተም፣ ግን ወደፊት ይከሰታል ተብሎ ነው የሚታሰበው ማለት ነው። አሁን ግን በአሁኑ ጊዜ ወደ መደበኛ አካባቢ ያለ እውነታ ነው።
አሁን ኤልኒኖም አይደለም ላሊናም አይደለም ብለውኛል። ወደፊት ግን ላሊና ሊከሰት ይችላል። መቼ ማለት ነው? ወደፊት ሲባል
እንግዲህ ሐምሌ ነሐሴ አካባቢ እያለ ሊከሰት ይችላል። ምክንያቱም የምንለካው አሁን እየተካተለ ነው ከመደበኛ በታች ሆነ የምንለው
ከምክትል ዋና ዲሬክተሩ አቶ ዱላ ሻንቆ ጋር እስክንድር ፍሬው ያካሄደው ቃለ ምልልስ በሚቀጥለው ፕሮግራማችን ይቀጥላል። አላለቀም። አድማጮች፣ አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ በኦሮሚያ ክልል በተፈጠረው ሁኔታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ያወጣውን ሪፖርት ተከትሎ ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ዝርዝር ዘገባ አውጥቷል። የሁለቱ ወገኖች ሪፖርት ወይም ጥናታዊ ዘገባዎች በዝርዝርና በድምዳሜ የማይጣጣሙ እንዲያውም የሚጋጩ ናቸው። የጥያቄዎች መልስ ወይም የጥያቄው መልስ ዝግጅታችን በሁለቱም ወገኖች ሪፖርቶች ላይ ላሉ ጥያቄዎቻችሁ መልስ እንዲሰጡ በሁለቱም በኩል በየሪፖርቱ ድጋፍ የቆሙ ባለሙያዎችን ጋብዟል። ዝግጅቱ የሚቀረጸው የፊታችን ሐሙስ ሰኔ 16 2008 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሰዓት በኋላ ነው፣ ወይንም በዋሽንግተን ዲሲ ሰዓት ከማለዳ ወይም ረፋድ ላይ ማለት ነው፣ ወይንም በለንደን ሰዓት አቆጣጠር በሁለት ሰዓት ፒኤም ይሆናል። አስታውሱ፣ የዕለቱ የፊታችን ሐሙስ ነው። ጥያቄዎቻችሁ የትም ስፍራ ላላችሁ እስከ ነገ በስቲያ ረቡዕ ማለቂያ ላኩልን። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችንና ኢሜይሎቻችንን ተጠቀሙ። አድማጮች፣ ስርጭታችን በዚሁ ማብቃቱ ነው። ለዛሬ ያዝነውን አበቃን። አዲሱ መልካም ምሽት፣ ደህና ደሩ።